የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት የካቲት 14 2016 ዓ.ም ተመረጥ መሰናዶ ጀመረ። የትግራይ የቀድሞ ተዋጊዎችን መልሶ ለማቋቋም ዩናይትድ ስቴትስ 15 ሚሊዮን ዶላር እንደምትመድብ አስታወቀች።
በአሁኑ ሰዓት የአፍሪካ ተወካዮቹ መቀለና ሌሎች አካባቢዎች ጥናት ያደረገ እንዳለና ከግምገማው በኋላ የሚቀርበው ሪፖርት መሰረት ተደርጎ ማስተካከያዎች እንደሚደረጉና ወደ ትግበራ እንደሚገቡ ቃል ገብተዋል።
የሰማችኋቸው የአረና ለትግራይ ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ናቸው። በዚህ ጉዳይ ላይ በመሽቱ ዘገባ ይኖረናል። በሌላ በኩል በግዳጅ ደሞዝ የተቆረጠባቸው የጂንካ ከተማ መምህራን አስተዳደሩን አማረሩ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችና ዜናዎችን ይዘን ወደ እናንተ እየመጣነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፉን የምሽቱን ዝግጅታችንን በመምራት ኤደን ገረማ አብራችሁ ያለው ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ደግሞ የስርጭቱ መሐንዲስ ነው። እናንተ አብራችሁን ታምሹ ዘንድ እየጋበዝን አሁን ከዓለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።
በድጋሚ እንደምን አመሻችሁ። የሁቲ አማጽያን አንድ መርከብ በሚሳኤል ማጋየታቸው ተነገረ። እስራኤል በጋዝ መተላለፊያ ቧንቧ ላይ ጥቃት አድርሳለች ስትል ኢራን ከሰሰች። እንዲሁም የማራቶን ክብረ ወሰን ባለቤቱ የኬልቪን ኪፕቱም አስክሬን ወደ ትውልድ መንደሩ ተሸኘ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በየመን ሁቲ አማጽያን ሳይፈጸም አልቀረም በተባለ የሚሳኤል ጥቃት በኤደን ባህረ ሰላጤ አንድ መርከብ መጋየቱ ተነግሯል። የእንግሊዝ ወታደራዊ አካል የሆነውና የባህር ላይ ጉዞዎችን የሚከታተለው ተቋም እንዳስታወቀው መርከቡ የተመታው በሁለት ሚሳኤሎች ሲሆን ሙሉ ለሙሉ ጋይቷል። የመርከቧን የጉዞ ታሪክ እንደተመለከተ የተጠቀሰው የአሶሴትድ ፕሬስ ዘገባ በሚሳኤል ጋየችው መርከብ ፕላው የተሰኘችውን አገር ባንዲራ የምታውለበልብ ዕቃ አጓጓዥ መርከብ እንደሆነች አመልክቷል። ይህ በእንዲህ እንዳለ በሁቲዎች የተወነጨፈ ነው የተባለን ሚሳኤል ከአየር ላይ መታ መጣሏን እስራኤል አስታውቃለች። ሚሳኤሉ የተመታው ኢላት በተባለችው የእስራኤል የወደብ ከተማ መሆኑ ሲታወቅ፣ ይህንኑ የሚያሳዩ ናቸው የተባሉ ምስሎችም በመረጃ መረብ ላይ ሲዘዋወሩ ተስተውሏል። የሁቲ አማጽያን ለሁለቱም ጥቃቶች ኃላፊነት አለመውሰዳቸውም ታውቋል። በተለምዶ ሁቲዎቹ ለፈጸሙት ጥቃት ኃላፊነት የሚወስዱት ከሰዓታት በኋላ እንደሆነ ሪፖርቱ አመልክተዋል። ይህ በእንዲህ እንዳለ እስራኤል በደቡባዊና ማዕከላዊ ጋዛ በፈጸመችው ጥቃት 48 ሰዎች መሞታቸውን የጋዛ የጤና ባለሥልጣናት አስታውቀዋል። በእስራኤል በተያያዘችው ዌስት ባንክ ደግሞ አንድ ፍልስጤማዊ ታጣቂ አንድ የመንገድ ኬላ ላይ ተኩስ ከፍቶ አንድ እስራኤላዊን ገሎ 5 አቆስሏል። ይህ በእንዲህ እንዳለ በእስራኤል በጋዝ መተላለፊያ ቧንቧ ላይ ጥቃት አድርሳለች ስትል ኢራን ከሰሰች። እስራኤል በጋዝ መተላለፊያ ቧንቧ ላይ ባደረሰችው ጥቃት በርካታ ፍንዳታዎች ደርሰዋል ስትል ኢራን ክስ አሰምታለች። ከኢራን የነዳጅ ሚኒስትር ጃቫድ ኦጂ የተሰማው ክስ እስራኤል በቴህራን የኒውክሌር ፕሮግራም ላይ ላነጣጠሩ ተከታታይ ጥቃቶችም ተጠያቂ ነች በሚባልበት ወቅት ነው። የእስራኤል እና የሐማስ ጦርነት በጋዛ ሰርጥ በመካሄድ ላይ ባለበት በዚህ ወቅት በሁለቱ ታሪካዊ ጠላቶች መካከል ውጥረቱ እንዲያይል ያደረገ ክስተት ነው ተብሏል። በጋዝ ቧንቧው ላይ የደረሰው ፍንዳታ የእስራኤል ሴራ ነው፣ ሰይጣናዊ የሆነው የጠላት ድርጊት በቁጥጥር ስር ውሏል ሲሉ ተደምጠዋል የኢራኑ የነዳጅ ሚኒስትር። እስራኤል ለጥቃቱ ዕውቅና አልሰጠችም። በውጭ አገራት ስለምታደርገው የስለላ ሥራም ብዙ ስትገልጽ አትሰማም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ መልስ እንዳላገኘ የአሶሲየትድ ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተረጋጋ የእህል ዋጋ እንዲኖር ዋስትና እንዲሰጣቸው ለሁለተኛ ቀን በድጋሚ ለተቃውሞ ሰልፍ የወጡ የህንድ ገበሬዎች ከፖሊስ ጋር ተጋጭተው አንድ ተቃዋሚ ሲሞት ሌሎች 2 ቆስለዋል ሲሉ የሰልፉ መሪዎች ትናንት ረቡዕ ተናግረዋል። ደረጀ ደስታ አጠር ያለ ዘገባ አለው።
የህንድ ፖሊስ ትናንት ጧት ተቃውሞአቸውን በድጋሚ ለማሰማት ወደ ምክር ቤቱ ሊያመሩ የሞከሩ በሺዎች የሚቆጠሩ ተቃዋሚ አርሶ አደሮችን ለመበተን አስለቃሽ ጭስና ከፍተኛ ውሃ የሚረጩ መሳሪያዎችን ተጠቅመዋል። አርሶ አደሮቹ ለተቃውሞ የወጡት የተረጋጋ የእህል ዋጋ እንዲኖር ዋስትና እንዲሰጣቸው ቀደም ሲል ከመንግስት ጋር ያደረጉት ድርድር ከከሸፈ በኋላ ነው። የባህራቲያ ኪሳን የገበሬዎች ህብረት ፕሬዝዳንት ጃግጅት ሲንግ ዳሌዋ ስለ ተቃውሞ ምክንያት ይህን ያስረዳሉ።
የመንግስት ባለስልጣናት ለውይይት እየጋበዙን ቢሆንም ከገበሬዎቻችን መካከል አንዱ በጥይት ወይም በተተኮሰ ሌላ መሳሪያ ተገድሏል። የሞቱን መንስኤ ወደኋላ እናረጋግጣለን። ዛሬ ከመካከላችን አንዳችን ከተገደልን በእንደዚህ አይነት ሁኔታ ውስጥ ስብሰባ ማካሄድ ተገቢ ነው ብዬ አላስብም።
አርሶ አደሮቹ የባለፈው ሳምንት ተቃውሞአቸውን የጀመሩት መንግስት ከሁለት ዓመት በፊት ተቃውሞአቸውን እንዲያቋርጡ በመግለጽ የገባውን ቃል አላከበረም ሲሉ ነው። መንግስት አርሶ አደሮቹ ድርድሩን እንዲቀጥሉ እያሳሰበ ነው።
ከአንድ ሳምንት በፊት በመኪና አደጋ ህይወቱ ያለፈው ኬንያዊ የማራቶን ክብረ ወሰን ባለቤት ኬልቪን ኬፕቱም አስክሬን በመቶ የሚቆጠሩ ሰዎች ታጅበው ወደ ትውልድ መንደሩ ተሸኝቷል። የዓለምን የማራቶን ክብረ ወሰን ከሁለት ሰዓት በታች ለማድረግ ያለም የነበረው ኬልቪን ኬፕቱም ባለፈው ዓመት በአሜሪካ ቺካጎ ከተማ በተደረገ ውድድር 2 ሰዓት ከ35 ሰከንድ በማጠናቀቅ የዓለምን ክብረ ወሰን ይዟል። ኬልቪን ኬፕቱም በአገሩ ልጅ ኤልዊድ ኪፕቾጊ አንድ ዓመት ቀደም ብሎ ተይዞ የነበረውን የ2 ሰዓት 1 ደቂቃ 9 ሰከንድ ሪከርድ አሻሽሎ ነበር ክብረ ወሰኑን የነጠቀው። የ24 ዓመቱ ኬልቪን ኬፕቱም ከአሰልጣኙ ጋር በመሆን በስምጥ ሸለቆ መኪናውን በማሽከርከር ላይ ሳለ መኪናው ከቁጥጥር ውጪ ሆኖ ከአንድ ዛፍ ጋር ሲጋጭ የሁለቱም ሕይወት እንዳለፈ የሮይተርስ ዘገባ አመልክቷል። በተደረገው የአስክሬን ምርመራም ጭንቅላቱ በመጎዳቱ ሕይወቱ ሊያልፍ ችሏል ተብሏል። ኬልቪን ኬፕቱም በመጪው ሚያዝያ ሮተርዳም ላይ በሚደረገው የማራቶን ውድድር ከሁለት ሰዓት በታች ለማጠናቀቅ ተስፋ አድርጎ ነበር። እንዲሁም በፓሪስ ኦሎምፒክ ከአገሩ ልጅ ኤልዊድ ኪፕቾጊ ጋር ከፍተኛ ትንቅንቅ እንደሚያደርጉ በመጠበቅ ላይ ነበር። የኬልቪን ኬፕቱም አስክሬን 80 ኪሎ ሜትር በመጓዝ በእረኝነት ወዳደገባት ቺፕሳሞ መንደር ተጉዞ ነገ አርብ የቀብሩ ስነ ስርዓት እንደሚፈጸም ታውቋል። ኬፕቱም ባለትዳርና የሁለት ልጆች አባት ነው። የኬንያው ፕሬዝዳንት ዊሊያም ሩቶ ለቤተሰቦቹ መኖሪያ ቤት እንዲሰራ ትዕዛዝ አስተላልፈዋል። የዊኪሊክስ መስራች የሆነው ጁሊያን አሳንጅ ከእንግሊዝ ወደ አሜሪካ ተላልፎ እንዳይሰጥ በዚህ ሳምንት የመጨረሻ ህጋዊ ሙከራ በማድረግ ላይ ነው። የአሜሪካ ዲፕሎማሲያዊና ወታደራዊ ምስጢሮችን የያዙ ሰነዶችን በዊኪሊክስ ድረገጽ ላይ ለህዝብ ይፋ በማድረጉ የስለላ ክስ የተመሰረተበት ጁሊያን አሳንጅ በህመም ላይ በመሆኑ በእንግሊዙ ከፍተኛ ፍርድ ቤት ባይገኝም ደጋፊዎቹ ከችሎቱ ውጪ ሰልፍ አድርገዋል። አሳንጅ ተሰርቀው የመጡለትን የአሜሪካ ምስጢራዊ ሰነዶች ለህትመት በማብቃቱ ያደረገው ነገር ቢኖር የጋዜጠኝነት ስራውን ማከናወኑ ብቻ እንደሆነ ከረቡዕ ዕለት ጀምሮ በተደረገው ክርክር ላይ ጠበቆቹ ለችሎቱ አስረድተዋል። በተለይም የጦር ወንጀሎችንና የሰብአዊ መብት ጉዳዮችን የተመለከቱ መረጃዎችን ለህትመት ማብቃቱ ህዝብ ማወቅ ያለባቸው ጉዳዮች መሆናቸውንና ሐሳብን በነጻነት ከመግለጽ መብት ጋር የሚያያዙ ናቸው ሲሉ ጠበቆቹ ተከራክረዋል። አሜሪካ 18 የሚሆኑና ምስጢራዊ ሰነዶችን በመጥለፍና በመስረቅ የሚሉ የፌዴራል ክሶችን አሳንጅ ላይ አቅርባለች። የአሜሪካን ብሔራዊ ደህንነት አደጋ ላይ የጣለ ነው ስትልም ትከራከራለች። አውስትራሊያዊ አሳንጅ በቅድሚያ በእንግሊዝ የተያዘው ከ14 ዓመታት በፊት ሲሆን ስዊድን ውስጥ ተፈጽሞታል በተባለ የጾታዊ ጥቃት ክስ ምክንያት ነበር። ዋስትናውን በመጣስ በኤኳዶር ኤምባሲ በጥገኝነት ተጠልሎ ለ9 ዓመታት ከቆየ በኋላ በእንደ አውሮፓውያን አቆጣጠር 2019 ከ5 ዓመታት በፊት ከኤምባሲው እንዲወጣ ተደርጎ በእንግሊዝ ቁጥጥር ስር ውሏል። ከሁለት ዓመታት በፊት በሰኔ 2022 አሜሪካና እንግሊዝ በሕግ ተፈላጊዎችን ያሳልፎ መስጠት ስምምነት ተፈራርመዋል። ፍርድ ቤቱ ውሳኔውን በመስጠት በርካታ ቀናት ወይም ሳምንታት እንደሚወስድበት ይጠበቃል። አሳንጅ ወደ ትውልድ አገሩ መመለስ እንዲፈቀድለት የአውስትራሊያ ፓርላማ ባለፈው ሳምንት ጥሪ አቅርቧል። በመጨረሻም አንድ የአሜሪካ የግል ኩባንያ ባለፈው ሳምንት ወደ ጠፈር ያስወነጨፈው መንኮራኩር ዛሬ ሐሙስ ጨረቃ ላይ እንደሚያርፍ ይጠበቃል። ባለፈው ሐሙስ ሌሊት ፍሎሪዳ ከሚገኘው የኬኔዲ የጠፈር ማዕከል ከስፔስ ኤክስ ሮኬት ላይ የተወነጨፈው መንኮራኩር የአሜሪካ የህዋ ምርምር አስተዳደር ናሳ ለሚያካሄደው የጨረቃ ፕሮግራም ከግል ኩባንያዎች ጋር በመተባበር ከሚፈጽማቸው ተልእኮዎች አንዱ ነው ተብሏል። አሜሪካ እንደገና ወደ ጨረቃ ሰዎችን ከመላኳ በፊት ናሳ የሚያካሄደው የቅድመ ሙከራና ምርምር አካል መሆኑም ተነግሯል። የአፖሎ ፕሮግራም ከ50 ዓመታት በፊት ካከተመ በኋላ አሜሪካ ወደ ጨረቃ ሰውን ልካ አታውቅም። እስካሁን አሜሪካ፣ ሩሲያ፣ ቻይና፣ ህንድና ጃፓን መንኮራኩራቸውን በተሳካ ሁኔታ ጨረቃ ላይ ያሳረፉ ሲሆን በግል ኩባንያ የተደረገ ተልእኮ ግን እስካሁን ጨረቃ ላይ አላረፈም። በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ዝግጅት ወደ ኤደን መራቸው አሉ።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያሰማችሁ እንግዲህ ወልዴ ነበር። እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። ጽዮን ግርማ ዋና አዘጋጇ ናት። ሄደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ ደግሞ ስርጭቱን በማከናወን ሲሳይ አሸናፊና ግርማ ደገፋ ደግሞ የድምጽና ምስል ቅንብሩን በመከወን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዛለን አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ሁላችሁም አብራችሁን በድጋሚ አብራችሁን ታመሹ ዘንድ እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። የትግራይ የቀድሞ ተዋጊዎችን መልሶ ለማቋቋም ዩናይትድ ስቴትስ 15 ሚሊዮን ዶላር እንደምትመድብ አስታወቀች። የትግራይ ክልል የቀድሞ ተዋጊዎችን መልሶ ለማቋቋም ዩናይትድ ስቴትስ 15 ሚሊዮን ዶላር እንደምትመድብ ያስታወቁት ማይክ ሃመር ናቸው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ይህንን ያስታወቁት ትላንት ረቡዕ በመቀለ ከተማ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በተወያዩበት ወቅት ነው። ውይይቱ ከፕሪቶሪያው የሰላም ስምምነት ጋር የተያያዘ እንደሆነ በውይይቱ የተሳተፉ የፖለቲካ ፓርቲዎች መሪዎች ገልጸዋል። አምባሳደር ማይክ ሃመርም የኤርትራ ኃይሎች በኢትዮጵያ ግዛት ውስጥ እስካሁን ድረስ መቆየታቸውና ተፈናቃዮችም ወደ ቀያቸው አለመመለሳቸው እንደሚያሳስባቸው በዚያው በመቀሌ እንዳሉ በሰጡት የበይነ መረብ መግለጫ ላይ አስታውቋል። ሙንጌታ ጽሃ ዝርዝር ዘገባ አለው።
በመቀለ ከተማ ትላንት ረቡዕ የካቲት 13 ቀን 2016 ዓ.ም የተገኙት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመርና በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ከክልሉ ጊዜያዊ አስተዳደር፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ አባላትና ከመቀለ ዩኒቨርሲቲ አመራሮች ጋር ተወያይተዋል። በፕሪቶሪያው የሰላም ስምምነት አፈጻጸም ላይ እንዳተኮረ በተገለጸው ውይይት የህወሓት የአረና ለዲሞክራሲና ለሉዓላዊነት የሳልሳይ ወያነ ትግራይ እንዲሁም የብሔራዊ ባይቶ አባይ ትግራይ አመራሮች ተሳትፈዋል። የተፈናቃዮች ወደ ቀያቸው አለመመለስና ከኢትዮጵያ መከላከያ ውጭ ያሉ ኃይሎች ከክልሉ አስተዳደር ወሰን ባለመውጣታቸው ጉዳዮች ላይ ከአምባሳደሮች ጋር እንደተወያዩ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ለአሜሪካ ድምጽ ተናግረዋል።
ፕሪቶሪያ ስምምነት መሰረት ያደረገ ያለው የአፈጻጸም ችግር የመዘግየት እና ስምምነቱን ያለመፈጸም ችግሮች ምን እንደሆኑ መፍትሄው ምን እንደሆነና የትግራይ ህዝብ ግዛታዊ አንድነቱን እንዲመለስ ከጦርነት በፊት የነበረውን ግዛቱ እንዲመለስና ህዝቡም ከተፈናቀለበት ወደ መኖሪያው ወደ ቤቱ እንዲመለስ ሪፈረንደም ምርጫም ሌላም ለማካሄድ መጀመሪያ ህብረተሰቡ ወደ ቀየው መመለስ አለበት። ተረጋግቶ መኖር መጀመር አለበት። ከችግሩ ማገገም እንዳለበት ገልጸናል። ይሄን ባልሆነ ሁኔታ ለኢትዮጵያም ለትግራይም ለአካባቢው ሰላም እንደማይመጣ አበክረን ገልጸናል። ካሁን በትግራይ ግዛቶች ያሉት የኤርትራም የአማራም ታጣቂዎች ከትግራይ የሚወጡበት መንገድም ተወያይተናል። የአሜሪካ መንግስትም የፕሪቶሪያ ስምምነት በአግባቡ እንዲፈጸምና እንደዘገየም እነሱም እንደሚያምኑ ገልጸውልናል። የመዘግየቱ ምክንያት ደግሞ ፌደራል መንግስቱ ለህወሓት ያሳብባል፣ ህወሓት ደግሞ ለፌደራል መንግስቱ ሰበብ ያደርጋል። ግን ይህን በአሁኑ ሰዓት የአፍሪካ ተወካዮቹ መቀለና ሌሎች አካባቢዎች ጥናት እያደረገ እንዳለና ከግምገማው በኋላ የሚቀርበው ሪፖርት መሰረት ተደርጎ ማስተካከያዎች እንደሚደረጉና ወደ ትግበራ እንደሚገቡ ቃል ገብተዋል።
ክልሉን ያጋጠመው የድርቅና ረሃብ ጉዳይም በውይይቱ ተነስተዋል ብለዋል። የብሔራዊ ባይቶ አባይ ትግራይ ባይቶና የውጭ ግንኙነት ኃላፊ አቶ ተስፋይ ንጉስ በበኩላቸው በተደጋጋሚ መቀለን የጎበኙ አምባሳደር ማይክ ሃመር ከፖለቲካ ፓርቲዎች ጋር ሲወያዩ ለመጀመሪያ ጊዜ እንደሆነ ገልጸዋል። በክልሉ ምርጫ ለማካሄድ ይቻላል ወይ በሚል እንደተወያዩ ማንስተዋል።
ትግራይ ምርጫ በፍጥነት አካሄዳ በህዝብ በፌዴራል ተቋማት የራሱ ውክልና እንዲኖረውና ጥቅሞችን እንዲያስጠብቅ የሚሰጡ ይመስለኛል። እንደዛ ነው የተረዳሁት። ግን በተጨባጭ በትግራይ አንድ ፓርቲ ብቻውን የተቆጣጠረ ጊዜያዊ አስተዳደር እያለ መሳሪያ የያዘ ፓርቲ በስልጣን ላይ እያለ እና ለምርጫ ምቹ የሆነ ሁኔታ ሳይመቻች ወደ መዳመሮት ቀድሞ የነበረውን አፋኝ ስርዓት እንደገና መልሶ መስከር ነው የሚሆነው ማለት ነው። ስለዚህ እኛ እያልን ያለ ነው የሚመለከታቸው አካላት ፖለቲካ ፓርቲዎች በዋናነት የመሳተፍ እድላቸውን በማስፋት አሳታፊ የሆነ ምርጫ ለማካሄድ የሚያስችል በመገንባት ከዛ ፋይና ነው ወደ ምርጫ መሄድ የሚቻለው። በጦርነቱ በፊት የነበረው የትግራይ ግዛቶችም ወደ ጊዜያዊ አስተዳደሩ እንዲመለሱ ማድረግ ይገባል ነው። እነዚህ ሳይፈጸሙ በዚህ ጋም ተያይዞ የዲዲአር የሚባለውን
ከአምባሳደር ማይክ ሀመር ጋር በተናጠል የተወያዩት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተፈናቃዮችን መመለስ፣ የትግራይ ግዛታዊ አንድነትን ማረጋገጥ፣ የቀድሞ ተዋጊዎችን መልሶ ማቋቋምና የሰብአዊ እርዳታ ጉዳዮችን በተመለከተ ገለጻ እንዳደረጉ ፓርቲው በፌስቡክ ገጹ አስታውቋል። በተያያዘ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ከመቀሌ ዩኒቨርሲቲ አመራሮች ጋር እንደተወያዩ በኢትዮጵያ የአሜሪካ ኤምባሲ ባወጣው መግለጫ አስታውቋል። ዩኒቨርሲቲው በቅርቡ ያካሄደውና የሌሎች ክልሎች ምሁራን፣ ወጣቶች፣ ሴቶችና የሀገር ሽማግሌዎች የተሳተፉበት ቀጠናዊ የሰላም ኮንፈረንስ ያወሳውን ኤምባሲው በክልሎች መካከል ድልድይ በመሆን መተማመን እንዲፈጠር ያግዛል ብሏል። ተመሳሳይ ውይይቶችም እንደሚያበረታታ ኤምባሲው ገልጿል። አምባሳደር ማይክ ሀመር በዚሁ በመቀለ ከተማ ያሉ ትናንት ረቡዕ በበይነ መረብ በሰጡት መግለጫ በትግራይ ክልል የሚገኙ የቀድሞ ተዋጊዎችን አደረጃጀት አፍርሶ ወደ ቀድሞ ህይወታቸው ለመመለስ የሚደረገውን እንቅስቃሴ ዩናይትድ ስቴትስ $15 ሚሊዮን ለመደገፍ ዝግጁ እንደሆነች አስታውቀዋል። የፕሪቶሪያው ስምምነት አካል የሆነው የዚህ ሂደት ተፈጻሚነት ለሰላሙ መጠናከር ከፍተኛ ድርሻ እንደሚኖረው ልዩ መልእክተኛው አመልክተዋል። የኤርትራ ኃይሎች እስካሁን በኢትዮጵያ የግዛት ወሰን ውስጥ መቆየታቸው እንደሚያሳስባቸው አምባሳደር ማይክ ሀመር ገልጸው በስቃይ ውስጥ ያሉትን የሀገር ውስጥ ተፈናቃዮች በአስቸኳይ ወደ ቀያቸው መመለስ እንደሚገባ ተናግረዋል። 15 ወራትን ያስቆጠረው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር የፌዴራሉ መንግስትና የክልሉ ጊዜያዊ አስተዳደር የሚያደርጉትን እንቅስቃሴ ዩናይትድ ስቴትስ እንደምታበረታታ አረጋግጠዋል። በትግራይ ክልል የሚገኙ ተፈናቃዮች ወደ ቀያቸው የመመለሱ ስራው ውሱን እንደሆነ በዚሁ ሳምንት ባወጣው የክትትል ሪፖርት የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተለይ በጊዜያዊ አስተዳደሩ ወደማይመሩ አካባቢዎች ለመመለስ አለመቻሉ አንስቷል። ተፈናቃዮች በቂ ሰብአዊ እርዳታና ሕክምና እያገኙ እንዳልሆነም ገልጾ የክልሉ አገልግሎት ሰጪ ተቋማት ከጦርነቱ በፊት ወደ ነበሩበት አቅም እስኪመለሱ ድረስ በሚመለከታቸው አካላት መካከል በቅንጅት መስራት እንደሚያስፈልግ አሳስቧል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
የሰማችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የተላለፈውን የዕለቱን አብይ ርዕሳችን ነበር። የትንታኔው መጽሔት ይቀጥላል። በግዳጅ ደሞዝ የተቆረጠባቸው የጂንካ ከተማ መምህራን አስተዳደሩን አማረሩ። የጂንካ ከተማ አስተዳደር መምህራን ለልማት በሚል የደሞዛቸው ግማሽ እንደተቆረጠባቸው ገልጸው ቅሬታ አሰምተዋል። ከ600 በላይ የሚሆኑ መምህራን ከጥር ወር ደሞዛቸው ላይ ተቆረጠው ፈቃደኝነታቸው ሳይጠየቅ እንደሆነ የዞኑ መምህራን ማህበር ሰብሳቢ አቶ ጌታቸው ገለቱ ለአሜሪካ ድምጽ ተናግረዋል። የጂንካ ከተማ አስተዳደር ደሞዛቸው የተቆረጠው ውይይት ከተደረገ በኋላ ነው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴስ ጉዳዩን ተከታትሎታል።
በደቡብ ኢትዮጵያ ክልል አሪ ዞን ጂንካ ከተማ አስተዳደር ከ600 በላይ መምህራን ለልማት በሚል ከጥር ወር ደሞዛቸው ላይ ግማሹ በግዳጅ እንደተቆረጠባቸው ለአሜሪካ ድምጽ ቅሬታቸውን ያሰሙ መምህራን ተናግረዋል። ልማትን እንደሚደግፉ የተናገሩት መምህራኑ በዋጋ ንረቱ ላይ ደሞዛቸው መቆረጡ ግን ኑሯቸውን እንዳከፋባቸው ተናግረዋል። ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠየቁ አንድ መምህር የውሳኔውን አካሄድ ተቃውሞ መፍታቸው እንዲከበር በመጠየቃቸውም ማስፈራሪያና ዛቻ እንደደረሰባቸው መምህሩ ተናግሯል።
አሁን የምንችለው 20% ነው። ልማት እስከሆነ ድረስ በአንድ ጀንበር ተገንብቶ ምንም ያልቅ ነገር የለም። ቢያንስ ከመስከረም በኋላ እንኳን 30% ማድረግ እንችላለን። መስከረም ላይ ብትመጡ 100% ልናደርግም እንችላለን። አሁን በ20% ጀምሩ፣ ያለውን አይተን መከሬውን እናዋጣለን የሚል እንትን ነው አፕሮች ነው ያለው መምህሩ ጋር። ግን እነሱ ምንድን ነው በቃ 50% ካልሆነ ካልሆነ የሚል ነገር ከዛ አይሆንም እያለ ደብዳቤ ጻፉ። ለደብዳቤ ጻፉ ደብዳቤው ደግሞ ሲጻፍ ለመምህሩ አላወቀም። በግልባጭ ለመምህራን ማህበሩ ቆርጠናል ብለው ነው ያሳወቁ።
በክልሉ የአሪ ዞን ጂንካ ከተማ አስተዳደር መምህራን ማህበር ሰብሳቢም አቶ ጌታቸው ገለቱ የ600 መምህራን ግማሽ ወራዊ ደሞዝ ያለ ስምምነታቸው እንደተቆረጠ ለአሜሪካ ድምጽ አረጋግጧል።
አስተባባሪ ኮሚቴው ተወስኖ ነው እንዲቆረጥ የተደረገውና ያ ደግሞ የአብዛኛው መምህር አስተባብ ባለመሆኑ መምህሩ መጀመሪያም ሲፈራረም 20% የ50% ብላችኋል እናንተ። ነገር ግን መጀመሪያ በዚህ 20% ሰርታችሁ አሳጥሩና እኛ ከተቀመጥ ዜጋ የሚጠበቅብንን እናደርጋለን አንቃወምም ለማስተን። ነገር ግን ከዚህ ቀደም በተደጋጋሚ ተቆርጦ የተደረገ ነገር የለም። አሁንም ሰርታችሁ አሳዩ በዚህ 20% ከዛ 30% በሚቀጥለው እኛ መከተዘን በቅዳችን መሰረት ተግባራዊ እናደርጋለን የሚኖሩ መምህራን ያሉት። ግን መምህሩ ባለመነሳት ግታ ደንበዛቸው ተቆርጦ 30% በስምንት ሊጠራጠር ተቆርጦባቸው
የተላለፈው ውሳኔ ከመርህና ከህግ አግባብ ውጪ ነው ሲሉም ድርጊቱን ኮንነዋል።
ከህግ አኳያ አንድ መንግስት ሰራተኛ ከግለሰቡ ፍቃድ ውጪ ወይም በፍርድ ቤት ትእዛዝ ለዛውም ፍርድ ቤት ሰርቶ ውሳኔ ሲያገኝ ይወሰን። በውሳኔ መሰረት ፍርድ ቤቱ ለሚመለከተው ፋይናንስ ዲፕሎማት ነው የአንድ መንግስት ሰራተኛ ደመወዝ የሚቆረጠው። ከዛ ውጪ ግለሰቡ ሲፈቅድ ብቻ ነው። ከግለሰቡ ፍቃድ ውጪ የሚቆረጥ አግባብ አይደለም። ሰራተኛ አዋጅ ቁጥር 175/2011 ደመወዝ በምን ሁኔታ ነው ሊቆረጥ የሚችለው የሚል ነገር የተቀመጠ አለ። ስለዚህ በዛ ልክ ነው የሰራተኛ ደመወዝ ሊቆረጥ የሚችለው። ያንን ተላልፎ ነው የተቆረጠው። እና
በጉዳዩ ላይ የጂንካ ከተማ አስተዳደርና የአሪዞን ባለስልጣናትን በተለይም የጂንካ ከተማ ከንቲባ አቶ አስፋዶርን ምላሽና አስተያየት ለማካተት ትናንትናና ዛሬ ያደረግነው ጥረት ስልካቸውን ስለማያነሱ ተሳካም። ይሁንና የከተማ አስተዳደሩ ለከተማው ፋይናንስ ጽህፈት ቤት የካተራት ቀን 2016 ዓ.ም በቁጥር 3539/35 በጻፈው ደብዳቤ በስምንት ወራት ተከፍሎ የሚጠናቀቅ የአንድ ወር የመምህራኑ ደመወዝ 50% እንዲቆረጥ መወሰን አስታውቋል። መምህራኑ ለከተማው ልማቱ የድርሻቸውን ለማዋጣት ጥር 10ና ጥር 22 ቀን 2016 ዓ.ም ውይይት ማድረጋቸውና የደሞዛቸው 20% እንዲቆረጥ በጋራ እንደወሰኑ የመምህራን ማህበሩ ሰብሳቢ አቶ ጌታቸው ገልጦ አስታውሰዋል። ሆኖም የአሪዞንና የጂንካ ከተማ አስተዳደር አስተባባሪ ኮሚቴ በራሱ ጊዜ መምህራኑ ያልተስማማበትን ወስኖ ተፈጻሚ ማድረጉና ማህበሩም ይህንን መቃወሙን ሰብሳቢው አስረድቷል።
አሁን ውይይት ተደርጓል። አንዴ ጠቅላላ መምህራንን ቀርተው ጠቅላላ መምህሩ በተገኘበት ውይይት ተደርጎ 20% ወስኖ ተስማምተው ወጡ። ከወጡ በኋላ ወደ አመራር ትክክል አይደለም ያፈጸምከው ተብሎ እንደገና ዳግም በየትምህርት ቤት ይወረዳል የሚል ነገር ተይዘው እንደገና በየትምህርት ቤቱም ከትምህርት ጽሕፈት ቤት ቤቱ ተልከው መምህራንን አወያይተዋል። በዚህ ሁኔታ አንድ ትምህርት ቤት ብቻ ነው 50% ያንንም አብዛኛው ረግጦ ወጥቶ የተወሰኑ መምህራን ፈርመዋል። ከዛ ውጪ ሌላው 20% በነበረበት ወስኖ ከዛ በዘለለ ትምህርት ፌዴሬቱ ራሱ ደብዳቤ ጽፏል። በጋራ ውይይት በተደረገበት ወቅት 20% መወሰናችን ተከትሎ ከዚህ ወር ጀምሮ ተግባራዊ ይደረጋል የሚል ደብዳቤ አለ። ይህንን መምህሩም አልተቃወመም፣ አምኖበት ብለዋል።
በጂንካ ከተማ አስተዳደር ከንቲባ በአቶ አስፋውዶሪ ፍርማና በጽህፈት ቤታቸው ማተም የወጣው ደብዳቤ ደሞዝ የተቆረጠባቸው መምህራኑ ብቻ እንዳልሆኑና የከተማ አስተዳደሩ የመንግስት ሰራተኞች በጠቅላላ እንደሆኑ ጠቅሷል። ውይይት ተደርጎበት የተወሰነ እንደሆነ ማብራርቷል። ይህም ሆኖ የመምህራን ደመወዝ ከሌሎች ሰራተኞች ጋር አስተካክሎ በእኩል ደረጃ መቁረጥ አግባብነት እንደሌለው አስተያየት ሰጪው መምህሩ ይከራከራሉ።
ከአመት እስከ አመት ከወር እስከ ወር ደመወዝ ጠብቆ የሚኖር ከዛ ላይ ደግሞ ከፕሮግራም ውጭ እያንዳንዱ ሰው እንግዲህ ያው በአቅራቢያ መምህራን ካለ በታች ይችላል። የትኛው መምህር መስከረም ለት ይገባል? አሁን የምትመለከ መስከረም ለት ገብቻለሁ ሰኔን ያለ ለምዛው በስፖርት ትለዋለ። ይህ ምንድነው ፕሮግራም እንደሆነ ነው ጀመርከው። አሁን ጠር ላይ መጥቶ እንዲያነን ነገር ሲመጣበት ፕላንን እቅደን ሁሉ ነው የሚያዛባ።
መምህራኑ አካሄዱን በመቃወም እንቅስቃሴ ቢያደርጉም በመማር ማስተማር ሂደቱ ላይ ለሚፈጸመው ችግር መምህራኑም ሆነም ማህበሩ ኃላፊነት እንደማይወስድ ሰብሳቢው አቶ ጌታቸው ገልጾ አስጠንቅቀዋል።
መብቱን ለማስከበር ነገ መምህሩ እኔ ባላመንኩበት ነው ኦልሬዲ ጊዜ ተጠብቆ ነው ትምህርት ቤት ሲዘጋ ነው ፈተና እንደጨረሰ ነው ደሞዛ ቆይቶ ወር አልፎ በሰባት ነው በስምንት ነው የገባው። ይሄ መምህሩ ልክ ፈተና እንደጨረሰ ፈተና ይስተጓጎላል የሚለውን ታሳቢ አድርገው ነው ልክ ፈተና እንደጨረሰ ተቆረጠ ደሞዝ ገባ። ነገ መምህሩ የመጡ ጥያቄ አሁን የተፈራረሙ አብዛኛ ትምህርት ቤት ተፈራርሞ አስገብተዋል። እኛ ከፈቀድነው ውጭ ከእኛ ሀሳብ ውስጥ ነው የተቆረጠው። እና ሌላው የማህበሩ ገደንብ ላይ የመምህሩ ሀብት ንብረት ያላግባብ ይመረበር ማስመለስ ኃላፊነት አለበት ይላል የማህበር ስራ ስልጣን። ስለዚህ ህገ ደንቡንም ማስከበር ስላለብን ነው እኛ ያው እንደ ማህበር ስራ ስልጣን ምስል ያለ
ማህበሩ በአድራሻ ለከተማ አስተዳደሩ በጻፈው ግልባጭ ለሚመለከታቸው አካላት ባስታወቀበት ደብዳቤው የመምህራኑ የተቆረጠ ደሞዝ ተመላሽ እንዲደረግ በመጠየቅ የመብት ጥሰቱ አስቸኳይ እርምት እንዲደረግበት ማሳስቧል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ኢትዮጵያ፣ አንጎላና ኬንያን ጨምሮ በአንዳንድ የአፍሪካ ሀገራት የሚታየው የነዳጅ፣ የምግብና የሌሎችም ሸቀጦች ዋጋ እየጨመረ መምጣቱ ማህበራዊ ሁከት ሊያስነሳ እንደሚችል የአፍሪካ ልማት ባንክ አስጠንቅቋል። በአፍሪካ የህዝብ ብዛት ቀዳሚ በሆነችው ናይጄሪያ የሚታየው የኑሮ ውድነት በመቃወም የሀገሪቱ ዜጎች ሰልፍ ወጥተዋል። በምላሹ መንግስት በሀገሪቱ ጎተራ እህል እንዲሰራጭ አድርጓል። ቲሞቲ ኦቢዙዌላ ካውን ዘገባ እንግድ ወልዴ እንደሚከተለው አሰናድቶታል።
የአፍሪካ ልማት ባንክ ማስጠንቀቂያውን ያወጣው የሀገሪቱን አጠቃላይ የኢኮኖሚ ሁኔታ በሚያመለክተው ሪፖርቱ ላይ ነው። ባንኩ እንደሚለው አፍሪካ በአጠቃላይ የኢኮኖሚ እድገት ብታሳይም በያዝነው የፈረንጆቹ 2024 ዓ.ም በኢትዮጵያ፣ አንጎላ፣ ኬንያና ናይጄሪያ የነዳጅና የምግብ ዋጋ መጨመርና ገንዘብ ዋጋውን ማጣት የውስጥ ግጭቶችን ሊጭር ይችላል። በምስራቅ አውሮፓና በመካከለኛው ምስራቅ የሚስተዋሉት ግጭቶች አቅርቦትን በማዛባት የዋጋ ግሽበትን በመላው ዓለም ሊፈጥሩ ይችላሉ። ይህም የአፍሪካን ሁኔታ እንደሚያባብስ ባንኩ ገልጿል። በረሃብና በዋጋ መናር ምክንያት በናይጄሪያ ተቃውሞ እያየለ መጥቷል። የጸጥታ ጉዳይ ተንታኙ ሴናተር ኢሮግቡ ከአፍሪካ ልማት ባንክ አስተያየት ጋር ይስማማሉ።
ለሕይወት አስፈላጊ የሆኑት ሦስት ነገሮች ማለትም ምግብ፣ መጠለያና ልብስ በበቂ በማይገኙበት ሁኔታ ማኅበራዊ ሁከት እንደሚፈጠር ግልጽ ነው። ከእነዚህ ውስጥ ደግሞ ምግብ አንገብጋቢው ጉዳይ ነው። ካለ ምግብ በሕይወት መቆየት አይቻልም። እናም ናይጄሪያውያን እያመሩ ያሉት ወደዚህ አይነት ሁኔታ ውስጥ ነው። ሰዎች አለመረጋጋት ይታይባቸዋል። እንደ እውነቱ ከሆነ በናይጄሪያ ያለው አንድ አስረኛ ችግር በሌላ አገር ተከስቶ ቢሆን ከፍተኛ ሁከት በተፈጠረ ነበር። ለምን ያህል ጊዜ በዚህ ሁኔታ ውስጥ እንደምቆይ የሚታይ ይሆናል።
በሌላ በኩል አፍሪካ በፍጥነት እያደጉ የመጡ ኢኮኖሚዎች እንዳሏት ባንኩ ጠቁሟል። አይቮሪ ኮስት፣ ኒጀር፣ ሩዋንዳና ሴኔጋል ተጠቃሽ ናቸው። እድገቱ ግን እንደየኢኮኖሚ ፖሊሲያቸው ከአገር አገር እንደሚለያይ ባንኩ አስታውቋል። የናይጄሪያው ፕሬዚደንት ቦላ ቲኑቡ ባለፈው ግንቦት ወደ ስልጣን እንደወጡ የነዳጅ ድጎማን ማስቀረትን ጨምሮ ከበድ ያለ የኢኮኖሚ ማሻሻያ አድርገዋል። ማሻሻያው ወደፊት ጠቃሚ ውጤት እንደሚያመጣ ባለሥልጣናት ቢገልጹም ድንገት የተፈጠረው ለውጥ ግን በኢኮኖሚው ላይ አሉታዊ ተጽዕኖ አስከትሏል። ባለፈው ዓመት በናይጄሪያ ግሽበቱ 29.9 በመቶ ደርሶ ነበር። ከ1996 ወዲህ ከፍተኛው ነው ተብሏል። በዚህ ምክንያት የምግብ ዋጋ እንዲቀንስ በሚል ባለሥልጣናት 102 ሺህ ሜትሪክ ቶን እህል ከጎተራ ወጥቶ እንዲሰራጭ አድርገዋል። በአገሪቱ ያለውን ሁኔታ አስመልክቶ ኤታማዦር ሹሙ ሜጀር ጄኔራል ክሪስቶፈር ሙሳ ባለፈው ማክሰኞ ለዜና ሰዎች መግለጫ ሰጥተዋል።
The entire world is feeling the heat, it's not only Nigeria.
ዓለም ሁሉ ችግሩ እየተሰማው ነው። የናይጄሪያ ብቻ ችግር አይደለም። እዚህና እዚያ የሚታዩ ተቃውሞዎች አሉ። መንግስት ዝም አላለም። ለተግዳሮቶቹ መፍትሄ ለማግኘት ጥረት በማድረግ ላይ ነው። እህል ወደ ገበያው እንዲለቀቅ ተደርጓል። እርዳታውን በመላ አገሪቱ ለማዳረስ ሥራ ተሰርቷል። የዶላርና የመለወጫ ዋጋ ጉዳይ ከሁሉም ነገሮች ጋር የተገናኘ ነው። ችግሮቹ የተከሰቱትም በዚያ ምክንያት ነው።
በአፍሪካ በመጪዎቹ 2 ዓመታት የሚኖረው የኢኮኖሚ እድገት 3.8% እና 4.2% ሊሆን እንደሚችል የአፍሪካ ልማት ባንክ ይገልጻል። ይህም በዓለም ካለው አማካይ እድገት በላይ እንደሆነ ጠቁመዋል። ተቃዋሚዎቹ ግን የምግብና የመሠረታዊ ሸቀጦች ዋጋን መቋቋም እስካልቻሉ ድረስ ሰልፋቸውን እንደሚቀጥሉ አስታውቀዋል። ቲሞቲ ኦቢዙ ከአቡጃ ላከው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
የሩሲያ ተቃዋሚ መሪ አሌክስ ናልቫኒ ሞት ሀገሪቱን በአሜሪካ ዋና መነጋገሪያ አድርጓታል። ከዚያም በተጨማሪ የዩናይትድ ስቴትስ ምክር ቤት ሪፐብሊካን አባላት ዩክሬንን እንዲደግፉ ጫናውን አበርትቶባቸዋል። በህዳሩ ፕሬዝዳንታዊ ምርጫ የሚፎካከሩት ፕሬዝዳንት ጆ ባይደን እና የቀድሞው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ተቃራኒ አመለካከት ያላቸው መሆኑን ጠቅሳ አኒታ ፖል ያሰናዳቸውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች።
ጉዳዩ ስለመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በሚደረጉ ውይይቶች የሚነሳ አብይ ርዕስ ሆኗል። ታዋቂው የሩሲያ ተቃዋሚ መሪ አሌክሲ ናቫልኒ በሩሲያ ወህኒ ቤት ሳሉ መሞታቸውን ተከትሎ በዩናይትድ ስቴትስ ፖለቲካ የሩሲያን ፕሬዝዳንት ቭላዲሚር ፑቲንንና የዩክሬን ወረራቸውን በሚመለከት የሚደረገውን እሰጥ አገባ አጠናክሮታል። በፕሬዝደንት ጆ ባይደን እና በዋናው ተቀናቃኛቸው በዶናልድ ትራምፕ መካከል ያለውን የአቋም ልዩነትም ይበልጡን ፍንትው አድርጎ ያሳየ ነው። ፕሬዝደንት ባይደን የሩሲያ ባለስልጣናት ድንገተኛ ህልፈት ቢሉትም በናቫልኒ ሞት ፈጥነው የሩሲያውን መሪ ተጠያቂ አድርገዋል። ማዕቀብ እንጥላለን ሲሉም አስፈራርተዋል።
እውነቱን ለመናገር ተጠያቂው ፑቲን ናቸው። እሳቸው አዘዙም አላዘዙም ሰውየውን ለዚህ ላበቃቸው ሁኔታ ኃላፊው እሳቸው ናቸው። ማንነታቸውን የሚያንጸባርቅ ነገር ነው። ለዚህ ትግስት ሊኖረን አይችልም። ዋጋ እንደሚከፍል ተናግሬያለሁ።
ክሬምሊን በበኩሉ ወንጀላውን መሰረተ ቢስና ክብረ ነክ ሲል አጣጥሏል። የሩሲያ ባለስልጣናት ለናቫልኒ እናት የልጃቸውን አስከሬን ለማሳየት ፈቃደኛ አልሆኑም። ዶናልድ ትራምፕና ሪፐብሊካን ፓርቲያቸው ደግሞ ከፕሬዝዳንት ባይደን የተለየ አቋም ነው ያላቸው። ትራምፕ እንደ ባይደን ለኔቶ ጠንካራ ድጋፍ እንደማይሰጡ ተናግረዋል። በቅርቡ በአንድ የፋክስ ኒውስ ቴሌቪዥን ዝግጅት ላይ ሲናገሩ
And it's a horrible thing. But it's happening in our country too. We are turning into a communist country in many ways. And if you look at it,
በጣም አስተቃቂ ነገር ነው የደረሰው። እኛም ሀገር እየደረሰ ነው። በብዙ መንገድ ወደ ኮሙኒስት ሀገር እየተቀየርን ነው። ተመልከቱ። እንግዲህ እኔ ፎክሩን እየመረ ያለው ጩ ነኝ። ካሁን በፊት ክስ የተመሰረተበት ሰምቻለሁም። እኔ አራት ጊዜ ፍርድ ቤት ቀርቤያለሁ። 8 ወይም 9 የክስ ሂደት ላይ ነኝ። ይሄ ሁሉ የሚፈጸመው እናንተም ታውቃላችሁ ፖለቲካ ውስጥ እየተሳተፍኩ ስለሆነ ነው።
ሩሲያ ዩክሬን ላይ የምታካሂደውን ጦርነት እንዴት እንደሚያስቆሙት ትራምፕ ግልጽ አድርገው ተናግረው አያውቁም። ይልቁንም እኔ ፕሬዝዳንት ሆኜ ቢሆን ፑቲን መጀመሪያ ነገር ወረራውን አይከፍቱም ነበር ነው ያሉት። ሪፐብሊካኖች ለዩክሬን ጦርነት በምን ምክንያት ገንዘብ እንሰጣለን የሚል ጥያቄ ያነሱ ናቸው። ዋይት ሃውስ በበኩሉ የሩሲያ ኃይሎች በቅርቡ አንድ ቁልፍ የሆነች ከተማን መቆጣጠራቸውን የዩክሬን ኃይሎችን በአስቸኳይ መደገፍ ለምን እንደሚያስፈልግ ማስረጃ እንደሆነ አመልክቷል። በዩናይትድ ስቴትስ ምክር ቤት እስካሁን የተያዘው የ95 ቢሊዮን ዶላሩ የርዳታ ጥቅል እንደሚጸድቅ እምነት ያላቸው መሆኑን አንዳንድ ሪፐብሊካን የምክር ቤት አባላት እየተናገሩ ነው። አንዱ በቅርቡ ዩክሬንን የጎበኙት ኮንግረስማን ብራያን ፊትስፓትሪክ ናቸው።
I think the slow response from Europe and the United States, of course that hurts Ukraine, and that's why we can't let this happen. Why we're going to get something done.
እንደሚመስለኝ ከአውሮፓና ከዩናይትድ ስቴትስ የሚሰጠው ምላሽ ዝግተኛ መሆኑ ዩክሬን ይጎዳታል። ይህ እንዲሆን የማንፈቅደውም በዚህ ምክንያት ነው። አንድ ነገር ማድረግ አለብን።
ጋዜጠኛ ደራሲና የጃንስ ሆፕኪንስ ዩኒቨርሲቲ ከፍተኛ ተንታኝ የሆኑት ፒተር ፓርመንሴፍ ጦርነቱ ትልቅ ትኩረት የሚገባው ጉዳይ መሆኑን ሲያስረዱ
This is becoming about America. What is will America continue to play the role of a power that
አሜሪካ ቃሏን የምትጠብቅ ከሌሎች ጋር ያላትን አጋርነት የምታከብር ጥንካሬ የምታንጸባርቅ ኃያልነት ሚና መጫወቷን ትቀጥላለች ወይስ ቆራጣ ኃያልነት አውቅቷል? አሁን ጥያቄው እርሱ ነው። ስለ ሩሲያ ወይስ ስለ ዩክሬን አይደለም።
በሞስኮና በዋሽንግተን መካከል 8000 ኪሎ ሜትር ገደማ ርቀት አለ። ይሁን እንጂ ዩናይትድ ስቴትስ በህዳር ወር ወደምታካሄደው ምርጫ እየተራመደች ባለችበት በዚህ ወቅት የሁለቱ ሀገሮች ዕጣ ፈንታ ከምንጊዜውም ይበልጥ እየተቆራኘ ነው።
የተከበራችሁ አድማጭ ተመልካቾቻችን አንድ እርማት አለን። በህዳሩ ፕሬዝዳንታዊ ምርጫ ከፕሬዝዳንት ጆ ባይደን ጋር እንደሚፎካከሩ የሚጠበቁት የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሚል እንዲታረብ እንጠይቃለን። አድማጭ ተመልካቾቻችን የምሽቱን የመጀመሪያው ምዕራፍ እዚህ ላይ አጠናቀናል። ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ነው የምንገኘው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ስርጭታችን እንድትከታተሉ እንጋብዛለን። በሬዲዮ ቴሌቪዥን መሰናዶቻችንን የቪኦኤ አማርኛ ፌስቡክ ገጽ ላይ እና ድረ ገጽ ላይም ታገኛችኋላችሁ። አሁን ለምሽቱ ወደ ያዝነው ወደ ሁለተኛው ምዕራፍ እንሻገር።
ك
ከአሜሪካ ኮሚኒቲ ኮሌጅ የሚመረቁ ተማሪዎችን ቁጥር ለማሻሻል ጥረት እየተደረገ ነው። የማህበረሰብ ኮሌጅ ትምህርት ሰዎች የተሻለ ገንዘብ እንዲያገኙና የገንዘብ ችግራቸውን እንዲቀርፉ የሚረዳ ነው። በአሜሪካ ትምህርት ስርዓት ውስጥ የማህበረሰብ ወይም ኮሚኒቲ ኮሌጆች ከመደበኛ ዩኒቨርሲቲዎች ያነሰ ገንዘብ ስለሚያስከፍሉና ሁሉንም በሚያስብል ደረጃ አመልካች ተማሪዎችን ስለሚቀበሉ ብዙዎች ተመራጭ አድርጓቸዋል። ሆኖም የኮሌጅ ዲግሪያቸውን የጀመሩ ተማሪዎች ትምህርታቸውን ለማጠናቀቅ ረጅም ጊዜ ይወስድባቸዋል አሊያም ያቋርጣሉ። በመሆኑም ከኮሚኒቲ ኮሌጅ ተመርቀው የሚወጡ ተማሪዎችን ቁጥር ለማሻሻል አንድ አዲስ መርሃ ግብር በመላው አሜሪካ እየተተገበረ ይገኛል። ይህንን አስመልክቶ PBS የተሰኘው የቴሌቪዥን ፕሮግራም ያሰናዳውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
በዩናይትድ ስቴትስ ኦሃዮ ግዛት ውስጥ በሚገኘው ሴንሰናቲ ስቴት ኮሚኒቲ ኮሌጅ ውስጥ የምትማረው ብሌሲንግ ሄንደርሰን በምግብ ስራና ቢዝነስ ተባባሪ ዲግሪዋን ለማግኘት ግማሽ መንገድ ተጉዛለች።
ወጥ ቤት ውስጥ ስሆን የራሴ ክልል ውስጥ እንዳለሁ ይሰማኛል። ወደዋለሁ።
የ28 ዓመቷ ሄንደርሰን በሳምንት 3 ቀን በትምህርት ቤቷ ግቢ ውስጥ ታሳልፋለች። ከምትወስዳቸው የሙሉ ጊዜ ትምህርቶች በተጨማሪ በትርፍ ሰዓቷ ስራ የምትሰራ ሲሆን የ12 እና የ5 ዓመት ልጆቿን ብቻዋን ታሳድጋለች።
I'm here from 9 in the morning.
ከጠዋት 3 ሰዓት አንስቶ እስከ ማታ 12 ሰዓት ድረስ እዚሁ ነኝ።
But you can't cook over Zoom.
ግን ደግሞ ምግብ በዙም አይበስልም።
So I have to be here.
ምግብ በዙም አይሰራም። ስለዚህ እዚህ መሆን አለብኝ። ስለዚህ በጣም ብዙ ነገር ስለሚደራረብ ያስጨንቀኛል። በጣም ረጅም ሰዓት ነው የሚሰራው።
ሄንደርሰን እነዚህን ሁሉ ኃላፊነቶች ግዚያዋን ያመጣጠነች ለመወጣት ተሞክር እንጂ 2 አመት የሚፈጀውን ትምህርት አጠናቃ ዲግሪዋን ለመያዝ በትክክለኛው መንገድ ላይ ናት። ኮሚኒቲ ኮሌጅ ውስጥ በተቀመጠው የጊዜ ገደብ ትምህርታቸውን የሚያጠናቅቁ ተማሪዎች ቁጥር ከ20 ከመቶ ያነሰ ነው። ሄንደርሰን ትምህርቷ እንዳይጓተት የረዳት ሲስቴት የተፋጠነ የትምህርት ፕሮግራም መሆኑን ትናገራለች።
I couldn't drive up here on a donut.
But and a donut ብቻ እዚህ ድረስ ነድቼ መምጣት አልችልም ነበር።
ታሚ ላርኪንስ የሲስቴት የተፋጠነ ትምህርት ፕሮግራም ዳይሬክተር ናቸው።
We're able to mitigate some of those barriers.
አንዳንዶቹን መሰናክሎች ማሻሻልና መንገዱን በተወሰነ መንገድ ማቅለል እንችላለን።
ፕሮግራሙ የሚያገለግለው የሙሉ ሰዓት ተማሪ ለሆኑና ዝቅተኛ ገቢ ካላቸው ቤተሰቦች ለመጡ ተማሪዎች ሲሆን በመደበኛው የገንዘብ እርዳታ ያልተሸፈኑ ሁሉንም የትምህርትና ሌሎች ተያያዥ ክፍያዎች ይሸፍናል። በዋናነት በበጎ አድራጊዎች ልገሳ የሚደገፈው ይህ ፕሮግራም ለአንድ ተማሪ በአመት እስከ $1,750 ድረስ ያወጣል።
When I graduate, I won't owe anything.
ስመረቅ ምንም ዕዳ አይኖርብኝም። ይሄ እውነት የማይመስል ነገር ነው። ማመን አልቻልኩም። ነገር ግን ትልቁና እድሉን እንዳታልፍ የሚያደርገው ነገር ደግሞ እሱ ነው። ሁሉ ተጨማሪ ድጋፍ ነው።
ተጨማሪ ድጋፎቹ የመጽሐፍ፣ የመኪና ነዳጅና ሌሎች አስቸኳይ ጊዜ ወጪዎችን የሚያጠቃልል ሲሆን በተለይ በኦሃዮ ግዛት ዴይተን ከተማ ለምትኖረውና ወደ ትምህርት ቤት ለመሄድ በቀን በእያንዳንዱ ጉዞ ከአንድ ሰዓት በላይ ለምትነዳው ሄንደርሰን ትልቅ ልዩነት ያመጣል።
የመኪናዬ ጎማ ተንፍሶ ትምህርት ቤት የሚመጣው የእናቴን መኪና እየተዋስኩ ነው። አሁን ግን ሲስቴት ፕሮግራም ጎማዬን ለማሰራት እንደሚረዳኝ ሳውቅ ትልቅ ሸክም ነው ከላዬ የወረደው። ምክንያቱም ምን ማድረግ እንደምችል ስጨነቅ ነበር።
ከገንዘብ እርዳታው በተጨማሪ እያንዳንዱ በፕሮግራም ውስጥ የሚካተት ተማሪ የማማከር አገልግሎት እንደሚያገኝ የፕሮግራሙ ዳይሬክተር ያስረዳሉ።
ተማሪዎቹ ምን አይነት እርዳታ እንደሚያስፈልጋቸው ለመለየት የሚሰጠውን የማማከር አገልግሎት የሚያስተባብሩት ልክ እንደ የግል ህይወት አሰልጣኝ ናቸው። ማንን ማነጋገር ይችላልው ከሚለው አንስቶ የሚቀጥለው እርምጃ ምን መሆን አለበት፣ ምን ልስራ ወይም ደግሞ ክፍል ውስጥ ጥሩ እየሰራው ነው ወይ እስከሚለው ድረስ ያማክራሉ። እንደራሳቸውም ሰዎች የሚያዩዋቸው ናቸው።
ሚኪ ሃሪስ የማማከር እርዳታው ተጠቃሚ ከሆኑ የኮሌጅ ተማሪዎች አንዷ ናት።
ለእኔ በእውነት ሁለተኛ ወላጆቼ እንደማለት ናቸው። ነገሮች ሁሉ በጨለሙብኝ ሰዓት ደርሰውልኛል። እነሱ ባይኖሩ ምን ማድረግ እችል እንደነበር አላውቅም።
ሚኪ ሃሪስ በሲስቴት የኤሌክትሪካል ምህንድስና ቴክኖሎጂ ትምህርቷን እየተከታተለች ሲሆን በመጪው ግንቦት ተባባሪ ዲግሪዋን ታገኛለች።
I did well in high school, but high school and college like
የሁለተኛ ደረጃ ተማሪ ያለው በትምህርቴ ጥሩ ነበርኩኝ። ነገር ግን የሁለተኛ ደረጃ ትምህርት ቤትና ኮሌጅ ሁለት የተለያዩ ነገሮች ናቸው። እኔ የራሴን ፕሮግራም መቆጣጠርና የምፈልጋቸውን ትምህርቶች በራሴ መንገድ መውሰድ ፈልጋለሁ። እናም ነገሮች ምን መንክላይ እንዳሉና በቀሪ ህይወቴ ምን መስራት እንደምፈልግ ፈልገው ማግኘት በጣም የሚያስፈራ ነገር ነው።
ሃሪስ ወደ ትክክለኛ መንገድ እንድትመለስ የረዳት ሲስቴትስ መሆኑን በመግለጽ ታመሰግናለች።
They've helped me not only emotionally
እነሱ በስሜትና በገንዘብ ብቻ አይደለም የረዱኝ፣ ለእኔ እንደ አንድ ትልቅ ቤተሰብ ነው የሆኑልኝ።
በሲንሰናቲ ግዛት መተግበር የጀመረው ተማሪዎች በአጭር ጊዜ ትምህርታቸውን እንዲያጠናቅቁ የሚረዳው የተፋጠነ ትምህርት ፕሮግራም አዲስ ሐሳብ አይደለም። ከሰባት አመት በፊት በኒውዮርክ ከተማ መተግበር የጀመረውና በርካታ መሻሻሎችን ካመጣው ፕሮግራም የተወሰደ ነው። የኒውዮርክ ከተማ ዩኒቨርሲቲ የተሰኘው ኮሚኒቲ ኮሌጅ ከሚማሩ ተማሪዎች 17 ከመቶዎቹ ብቻ ነበሩ ዲግሪያቸውን በሶስት አመት የሚያጠናቅቁት። የዲግሪ ትምህርታቸውን በተፋጠነ ሁኔታ እንዲያጠናቅቁ በሚያግዙ ፕሮግራሞች ውስጥ ከሚካተቱ ተማሪዎች ደግሞ 57 ከመቶ በተመደበው ጊዜ ያጠናቅቃሉ። በኒውዮርክ ከተማ ዩኒቨርሲቲ የተፋጠነ ጥናት ፕሮግራሙን የሚመሩት ክርስቲን ብሮንግኒያርት ናቸው።
ፕሮግራሙ እንደ አውሮፓውያን አቆጣጠር በ2007 ሲጀምር 1200 ተማሪዎች ብቻ ናቸው የነበሩን። አሁን ከኒውዮርክ ከተማ ዩኒቨርሲቲ ተባባሪ ዲግሪያቸውን ለማግኘት የሙሉ ሰዓት ተማሪ ከሆኑ ተማሪዎች ውስጥ 42 ከመቶ የሚሆኑትን እናገለግላለን።
የተፋጠነ ጥናት ፕሮግራሙ የሰፋ መሄዱን ተከትሎ በፕሮግራሙ የታቀፉ ተማሪዎች በሶስት አመት ጊዜ ውስጥ ትምህርታቸውን ጨርሰው ይመረቃሉ። ይህ ቁጥር በፕሮግራሙ ውስጥ ካልተካተቱ ተማሪዎች ጋር ሲነጻጸር በጥፍ ይጨምራል። አሌክስ ሜር ሜርዴክ የተሰኘው ዝቅተኛ ገቢ ያላቸውን ሰዎች ህይወት ለማሻሻል የተቋቋመ መንግስታዊ ያልሆነ ድርጅት የድህረ ሁለተኛ ደረጃ ትምህርት ዳይሬክተር ናቸው።
አሜሪካ ውስጥ በሚሊዮን የሚቆጠሩ የኮሚኒቲ ኮሌጅ ተማሪዎችና ወደ 1000 የሚጠጉ ኮሚኒቲ ኮሌጆች አሉ። ስለዚህ እንደዚህ አይነት የተፋጠኑ መርሃ ግብሮች ለተማሪዎቹ ህይወት ትልቅ ለውጥ የሚያመጡ ናቸው።
ሜርዴክ የተፋጠኑ ፕሮግራሞች ምን ያክል ውጤታማ እንደሆኑ ለማወቅ የተለያዩ ጥናቶችን እንዳደረገ ሜሪ ገልጻሉ።
This approach really gives very high confidence.
ይህ አቀራረብ መርሃ ግብሩ በትክክል እየሰራ ለመሆኑ ከፍተኛ እምነት ይሰጣል። እንደውም ከ8 ዓመታት በኋላ አዲስ ግኝቶቻችንን በቅርቡ ይፋ አድርገናል። በዚያም ተማሪዎች በተሻለ ቁጥር ትምህርታቸውን ጨርሰው እየተመረቁ እንደሆነ ተመልክተናል።
ስለዚህ ማስረጃዎቹን መፈተሻችንን ለመቀጠል ፈለግን። ማለትም ይሄ ሞዴል በኒውዮርክ ከተማ ዩኒቨርሲቲ ውጤታማ በመሆኑ ሞዴሉን ወስደን በሌሎች እንደ ኦሃዮ ባሉ አውዶች ውስጥም ይሰራ እንደሆነ ለማረጋገጥ ፈለግን። ስለዚህ መርሃ ግብሩን ወደ ሌሎች አካባቢዎች የማባዛት ስራችንን የጀመርነው እዛ ነው።
እንደ አውሮፓውያን አቆጣጠር በ2015 የተፋጠነ ጥናት ፕሮግራሙ ሲንሰናቲ ስቴትን ጨምሮ በኦሃዮ በሚገኙ 3 የኮሚኒቲ ኮሌጆች ተግባራዊ እንዲሆን ተደረገ። ፕሮግራሙ ለህዝብ ማመላለሻ ትራንስፖርት ካርድ በመስጠት ምትክ ለነዳጅ አበል መስጠትን ጨምሮ አንዳንድ ማሻሻያዎች ቢደረጉበትም የፕሮግራሙ ዋና ዓላማ ግን እንደተጠበቀ መተግበሩን የሲንሰናቲ ስቴት ኮሚኒቲ ኮሌጅ ፕሬዝዳንት ሞኒካ ፖሴ ይገልጻሉ።
እያደረግን ያለነው ለውጥ እንደሚያመጣ እናውቅ ነበር። ከተማሪዎቹ ሰምተናል። በምርቃት ስነ ስርዓታችንም ላይ አይተነዋል። ትክክለኛ ቁጥሮቹን የሚያሳይ የጥናት ውጤት ማግኘታችን ደግሞ የበለጠ ድንቅ ያደርገዋል።
ልክ በኒውዮርክ እንደታየው በኦሃዮ ተግባራዊ በተደረጉት ፕሮግራሞች ውስጥ ገብተው የተመረቁ ተማሪዎች ቁጥር በፕሮግራሙ ካልገቡት ጋር ሲነጻጸር በእጥፍ የበለጠ ነው። ፕሮግራሙ በሲንሰናቲ ስቴት ውስጥ ስኬት ያስመዘገበ እንጂ የተፋጠነ ትምህርት ፕሮግራሙ ለሶስት አመት ተግባር ላይ ከዋለ በኋላ እንደ አውሮፓውያን አቆጣጠር በ2018 ተጠናቀቀ።
We had to stop the program. We just did not
መርሃ ግብሩን ማቆም ነበረብን። ምክንያቱም ተቋሙ እሱን መቀጠል የሚያስችል የገንዘብ ድጋፍ አልነበረውም።
Community colleges, they're doing a lot for their
community colleges. ለተማሪዎቻቸው ብዙ ነገር ነው የሚያደርጉት። ነገር ግን የሚደረግላቸው የገንዘብ ድጋፍ በጣም ዝቅተኛ ነው። ስለዚህ ችግሩ ያለው community colleges ውጤታማ እንደሆኑ ያረጋግጥነውን መርሃ ግብር ተግባራዊ እንዲያደርጉ የሚያስችላቸውን ድጋፍ ማድረጉ ላይ ነው።
ነገር ግን ወጪው ሲንሰናቲ ስቴትስ ፕሮግራሙን ሙሉ ለሙሉ መቀበሉን እንዲያቆም አላስገደደውም። ከበጎ አድራጊዎች 3.5 ሚሊዮን ዶላር ማሰባሰብ በመቻሉ እንደ አውሮፓውያን አቆጣጠር በ2021 ፕሮግራሙን እንደገና መጀመር እንደቻለ ላርኪን ሲገልጻሉ።
ይህ መዋለ ንዋይ ለአካባቢው የኢኮኖሚ እድገት ያመጣል። እንደምናውቀው ተማሪዎቹ በተመረቁ ቁጥር ለመቀጠር ያላቸው እድልም ይጨምራል። ያ ደግሞ አጠቃላይ የህይወታቸውን መስመር ይቀይረዋል።
ወደ ላይ የማደጉ ውጤት በጥናትም ተረጋግጧል። ባለፈው ወር የተደረገ አዲስ ጥናት እንደሚያሳየው በኦሃዮ በተፋጠነ ፕሮግራሞች ውስጥ ተካተው የተመረቁ ተማሪዎች የሚያገኙት ገቢ ካልተካተቱት ጋር ሲነጻጸር በ11% ብልጫ አለው። ብሮንግኒያርት እንደሚሉት የጥናቱ ውጤት ፕሮግራሙ እንደሚሰራና አሁን ተግባራዊ እየተደረገባቸው ካሉት 7 የአሜሪካ ግዛቶች ውስጥም መሰራጨት እንዳለበት የሚያሳይ ነው ይላሉ።
በተናጠል ከኮሌጆች ጋር ነበር የምንሰራው፣ አሁን ግን ከተለያዩ ግዛቶች ጋር በስፋት እየሰራን ነው።
ሲስቴት የተፋጠነ ፕሮግራም በኮሌጅ ውስጥ በከፈተው ቢሮ ውስጥ ያገኘናት ሄንደርሰን ከገንዘብ እርዳታና ከምክር አገልግሎቱ በተጨማሪ ፕሮግራሙ የአንድ ማህበረሰብ አባል የመሆን ስሜት ይፈጥራል ትላለች።
When you walk in, everyone's smiling. They're always happy to see you. I don't know.
ገና ወደ ቢሮ ስትገቢ ሁሉም ሰው ፈገግ ብሎ ነው የሚቀበልሽ። ሁልጊዜም ሲያዩሽ ደስተኞች ናቸው። እኔ እንጃ ግን በቃ ለእኔ እውነተኛ ስሜት ነው መስሎ የሚታየኝ። ከልባቸው ካልሆነ በጣም ጎበዝ አስመሳይ ናቸው ማለት ነው። በቃ ደስ ይላል። ሁሉም ሰው ልክ እንደ ቤተሰብ ነው።
Somebody that's kind of in your corner for you.
ሁልጊዜም ለመደገፍ የተዘጋጀ የራስ ሰው እንደማለት ነው።
በትክክል ኮሌጅ ውስጥ መሆኔ አስተሳሰቤንና አይምሮዬን አስፍቶልኛል። ከሰዎች ጋር እንዴት እንደምግባባ፣ ነገሮችን እንዴት እንደማስብ ጨምሮ። አሁን ከዚህ በኋላ ምን እንደማደርግ አላውቅም፣ ነገር ግን በዚሁ መቀጠል ፈልጋለሁ።
ዩክሬናውያን ለተራዘመ ጦርነት በመዘጋጀት ላይ ይገኛሉ። ሩሲያ በዩክሬን ላይ የፈጸመችው ወረራ 2ኛ ዓመቱን በማጠናቀቅ ላይ ባለበት በዚህ ወቅት እንዲሁም በመስራቅ ግንባር ከፍተኛ ውጊያ ባለበት በመላ ሀገሪቱም በየቀኑ ድብደባ በሚፈጸምበት በአሁኑ ሰዓት ከዓለም ዙሪያ ወታደራዊና የገንዘብ ድጋፍ እጅግ እንደሚያስፈልጋቸው ዩክሬናውያን በመናገር ላይ ይገኛሉ። ይበንድ እንዳለ የአሜሪካ ኮንግረስ እጅግ ተፈላጊ የሆነውን ድጋፍ በድምጽ ማሳለፍ አልቻለም። የአሜሪካ ድምጽ የምስራቅ አውሮፓ ቢሮ ኃላፊ ማይሮስላዳ ጎንዛባክ ከኪቭ የላከችውን ዘገባ እንግድ ወልዴ እንደሚከተለው አሰናድቶታል።
የሩሲያ ወረራ 2 ዓመታት ሊያስቆጥር ጥቂት ቀናት በቀረበት በዚህ ወቅት ዩክሬን በዶኔስክ ክልል ከሚገኘው አብዲቭካ ጦሯን ለማፈግፈግ ወስናለች። በአሜሪካ ደግሞ የዩክሬን ውሳኔ የመጣው ኮንግረስ ለሀገሪቱ የሚሰጠውን እርዳታ ማሳለፍ ባለመቻሉ ነው ሲል ዋይት ሃውስ ይከሳል። ዩክሬናውያን በጀግንነት እየተፋለሙ ነው፣ ነገር ግን አቅርቦት አጥሯቸዋል ሲል ዋይት ሃውስ ይገልጻል። ዩክሬን ከአብዲቭካ ባፈገፈገችበት ዕለት ፕሬዚዳንቷ ቮሎዲሚር ዜሌንስኪ በሙኒክ የጸጥታ ጉባኤ ላይ ንግግር አድርገው ነበር።
Do not ask Ukraine when the war will end. Ask yourself.
ጦርነቱ መቼ እንደሚያበቃ ዩክሬንን አትጠይቁ፣ ራሳችሁን ጠይቁ። ለምን ፑቲን አሁንም ጦርነቱን መቀጠል ቻለ ብላችሁ ጠይቁ።
በኪቭ የሚገኙ ዩክሬናውያን ነገሩ ከባድ ሆኖባቸዋል። የተራዘመ ሊሆን ለሚችለው ጦርነትም እየተዘጋጁ ነው። ኪቭ ኢንዲፔንደንት የተሰኘው የድረ ገጽ ጋዜጣ አዘጋጅ ኦልጋ ሩዴንኮ ጦርነቱ ከ2 ዓመታት በፊት ሲፈነዳ በሥራ ገበታዋ ላይ ነበረች። የድረ ገጽ ጋዜጣውም ገና 1 ወሩ ነበር።
Antony Blinken said that the invasion of Ukraine is going to start.
Antony Blinken የሩሲያ ወረራ ከንጋት በፊት ይጀምራል ብለው ተናገሩ። ያኔ ነው ነገሩ ድንገት የምር እንደሆነ የታወቀው።
የሩሲያው ፕሬዝዳንት ቭላድሚር ፑቲን በወረራው ዋዜማ ንግግራቸውን ሲቋጩ ኦልጋ ለሥራ ዝግጁ ነበረች።
We prepared a news item saying Putin announces war against Ukraine
and አንድ ዜና አዘጋጀን። ፑቲን በዩክሬን ላይ ጦርነት አውጀዋል የሚል ልክ ንግግሩን እንዳቆመ አተምነው። በዛው ሰዓት አካባቢ ፍንዳታዎች መስማት ጀመርን።
የድህረ ገጹ ጋዜጣ ለ2 ዓመታት በተከታታይ ጦርነቱን በመሸፈኑ ኪቭ ኢንዲፔንደንት በዩክሬን በመሬት ላይ ስላለው ሁኔታ በእንግሊዝኛ ቋንቋ የሚዘግብ ዋና የመረጃ ምንጭ ሆኗል። ዓለማውም ዩክሬናውያን ለምን እየተፋለሙ እንደሆነ ዓለም እንዲረዳ ማድረግ ነው። ኦልጋ ትቀጥላለች።
It is very frustrating to be here in Ukraine and to watch all the news coming out.
እዚህ ዩክሬን ተቀምጠን የአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ አለማጽደቁን በዜና መስማት በጣም ተስፋ አስቆራጭ ነው። ለነርሱ ጉዳዩ የቁጥር ጉዳይ ሊሆን ይችላል። ለኛ ግን ጉዳዩ የሰዩትን የተመለከተ ጉዳይ ነው።
Volodymyr Omlin በዩክሬን ጦር ውስጥ ሻለቃ ነው።
We become much stronger. By arms, by people, and definitely...
ሰራዊታችን በሰው ኃይል ተጠናከረ። በርግጥም የሚያስደስት ጉዞ አልነበረም። ጦርነቱ በሁለት ወይም ሶስት ሳምንታት ወይም ወዲያውኑ የሚጠናቀቅ አልነበረም። ጊዜ ይወስዳል። ነገር ግን ሞራላችን ከፍ ያለ ነበር። ቁርጠኝነት ከሌለ ድል አይገኝም። በእኛ በኩል ቁርጠኝነታችን ጠንካራ ነበር።
በኪቭ ነዋሪዎች ጦርነቱ እንዲያከትም ተስፋ ያደርጋሉ። Daniel ye Venice nowari no
I want to see my mother father they are from they are
abbat na natin mayet shallu uch ager no yallut zi yallhut wede nersu meed selamalchil no
lelaw ye ketemawa nowari Oleksiy yemiaklo alle
whiskey every day every night
በየቀኑ በየሌሊቱ ፍራቻ ላይ ነን። በአገራችን ሰላም እንዲኖር እንፈልጋለን። ፑቲንን አስቁመን ግዛታችንን ማስመለስ እንፈልጋለን።
ካተሪና ደግሞ የዓለም አቀፉን ማህበረሰብ ገዛ አስፈላጊነት አጽንኦት ሰጣለች።
ይህ ጦርነት ረጅም ጊዜን ይወስዳል። በጣም ያስፈራኛል። ከዓለም አቀፉ ማህበረሰብ ገዛ ዩክሬን ይህንን ትልቅ ጠላት ማሸነፍ አትችልም።
ቪኦኤ ያነጋገራቸው ዩክሬናውያን እንደሚሉት ለውትድርና የሚመለመሉ ከሆነ ተመስግበው አገራቸውን ይከላከላሉ። በተጨማሪም የሚዋጉት ለጋራ ዲሞክራሲያዊ ሴታቸው መሆኑን ዓለም እንደሚረዳቸው ተስፋ ያደርጋሉ።
ራሄል ቦንደጀኔ ኖርነታም በኔዘርላንድ ያደረገች አምስት ልጆች እናት ስትሆን እንደ አያክስ አምስተርዳም እና ማንቸስተር ዩናይትድ ባሉ ግዙፍ የስፖርት ክለቦች ጥቅም ላይ የሚውል መረጃ የሚሰጥ እንዲሁም ደግሞ የጨዋታ ትንተና የሚሰጥ ተቋም መስራችና ዋና ስራ አስፈጻሚ ናት። በተቋማ ዙሪያ ቆይታ አድርገን የተሰናዳው ዘገባ በመቀጠል ይቀርባል።
ከ14 ዓመት እድሜዋ አንስቶ በኔደርላንድ ኑሯን ያደረገችው ራሄል ቡንደጀኔ ከ15 ዓመታት በፊት ደግሞ በኢትዮጵያ ብቻ ሳይሆን በዓለምም እንብዛም ባልጠነከረ ቴክኖሎጂን በመጠቀም የስፖርት ጨዋታዎችን፣ የተጫዋቾችን አቅም፣ የሜዳ ውስጥ የጤና ሁኔታና ተያያዥ መረጃዎችን በማቅረብ ስራ ውስጥ ተሰማርታለች። አጀማመሯን በምትሰራበት ተቋም ውስጥ ያየችውን ክፍተት ወደ ንግድ ሐሳብ ከመቀየር ነበር።
የአንድን ድርጅቶችን ስናማክር ሰስቴይነቢሊቲ ላይ እንዴት ነው ኮንትሪቢዩት ማድረግ የምንችለው ብለው ጥያቄ ያቀረቡ። እኔ እንደ አድቫይዘር ተቀጥሬዛ በዚህኛ ባለው ድርጅቱን አስተሳሰረግን ስናደርግ ቴክኖሎጂ ካምፓኒ ብዙ ኢንዱስትሪዎች ላይ ሰራሉ የሚጠቀሙት። አሁን ብዙ ሰው ስለ ዳታ ባንክ ምናምን ያወራል AI and so forth እነሱ ኦልሞስት 40 ምናምን አመት ሆላንድ ሀገር ውስጥ በተለያየ ኢንዱስትሪ ላይ AI ፕላትፎርሞች ይሰራሉ ማለት ነው። ከዛ ውስጥ አንደኛው ስታርታፕ የነበረው ድርጅት ስፖርትን በተመሳሳይ ቴክኖሎጂ በመጠቀም የስፖርትን ሙቭመንት መለካት ነው። ፕላትፎርሙ በቃፍ ስኪ በቃ ድረስ አንደኛ ዳታ ተጠቅሞ አንድ ነገር ፕሬዲክት ለማድረግ እንዲችል የሰው ኃይል ያስፈልገዋል። ገበያው ዝግጁ አይደለም ለቴክኖሎጂ። ስፖርት የስሜት ስራ ስለሆነ ቴክኖሎጂን ተጠቅሞ ብሎ ማሳመንንም ኮቾቹንም ማሰልጣኞቹንም ማለት ነው ማሳመን ስለሚከብድ ድርጅቱ በተቻለ መጠን ሊያድጋቻለም ማለት ነው። ይሄንን ለማድረግ የሚያስፈልጋቸው ምንድነው? በተቻለ መጠን ብዙ ዳታ ኖሯቸው ያንን ዳታ ተጠቅመው ለድርጅቶቹ ኢዩስቲም ማረት ይችላልላችሁ ብሎ ማሳየት የሚችል እቅድ እንዳላቸው ተገነዘብኩ። ስለዚህ ያው እዚህ ሀገር መስሩትን ዩኒቨርሲቲ ውስጥ ለምን ኢትዮጵያ አይሞከርም? አንደኛ እናንተ ኮንትሪቢዩት አደርጋላችሁ፣ ሁለተኛ በአፎርደብል በሆነ መልኩ ቢዝነሶች ስለሆኑ ደግሞ ለነሱ ቢዝነሱ የፕሮፊት ማምጣት መቻል አለበት። ስለዚህ እዚህ ሀገር ከመትከፍሉት አነስ ባለ ዋጋ ኢትዮጵያ ውስጥ ለምን አናደርግም? ያንን ያየነው ነው። ኢትዮጵያ ሰው በጣም ወጣቱ እግር ኳስ ይወዳል። ግን ከእግር ኳስ ወደ ስራ ለመግባት ደግሞ ምን ማድረግ ይቻላል? አክቹሊ ትንሽ አይዲያ ነው። ከዛ በዛ አጋጣሚ ያንን ሐሳብ ስናቀርብ አያክስ አምስተርዳም የሚባል ፉትቦል ክለብ አለ፣ ኢንተርናሽናል ታዋቂ ነው። እነሱ በአካዳሚ በጣም ጎበዞች ናቸው። አካዳሚ ማለት ወጥ ልጆችን ከልጅነት መልምለው ብቃት ማድረስና በመሸጥ ድርጅቶቻቸው ይታወቃል ማለት ነው። በዛ ጊዜ ያንን ሐሳብ አያክስ ከነሱ ጋር እየሰራ ስለነበረ እንደዚህ ኢትዮጵያን አድርገው ብለን ሐሳብ ስናቀርብ እሺ ያሉ አክቲቪስትንም አልነበረም ብዙም ኢንቨስትመንትም አልተሰጠንም ምክንያቱም ገና ሐሳቡ ኢትዮጵያንም ረዳት ትልቅ ስላል እንትማን ነው አዲስ ነገር ስለሆነ ለነሱ እንደ ትንሽ ፕሮጀክት ብለው እስቲ እንይ ማለት የመጀመሪያ ፕሮጀክት ሰጡን 2010 ላይ በፈረንጅ አቆጣጠር
በማህበራዊ ተጠቃሚነት ላይ ላተኮረ ስራ ፈጠራ ትልቅ ስፍራ ያላት ራሄል ቡን ከባድ ተግዳሮቶች የገጠሙትን ስራዋን መስራት የጀመረችው ከወጣቶች ጋር ነበር። የመጀመሪያ ተቀጣሪዎቿም የዩኒቨርሲቲ ተማሪ ሆኑ ኢትዮጵያውያን ወጣቶች መሆናቸውን ትገልጻለች።
እዚህ ያለው ድርጅት ሞዴሉ በተሻለ በጣም ፐብሊክ ፕራይቬት ፓርትነርሺፕን አብሮ መስራት ነው የምንጠራው። ስለዚህ ሴንት ሜሪስ ዩኒቨርሲቲ የሚባለው ለኢትዮጵያ በጣም ጥሩ ዩኒቨርሲቲ ነው። ባለቤቱን አጋጣሚ ሆኜ እንደዚህ እንደዚህ ብናደርግ ስለታይ ሐሳቡ ከመጣ ችግር የለም ለት ሚሎ ነገር አለ። ሶ እነሱ ጋር ሄድን። ለነሱ ጥቆሙ ምንድነው ተማሪዎቻቸው በትምህርት ሰዓት ስራ እንዲያገኙ ይጠቅማቸዋል። እኛ ደግሞ እንደዚህ ሰው እንደዚህ ነው እንት ውስጥ ቬንቸር ውስጥ የገባ ሰራጩ ምንሽ ብዙ የጠየ ውቀት ጋፕ ነበረ። ማንንም አይፋፈርጅበት ምንሽ ለብዙም ሰዎች እዚህ ማገር ድንቅ የተባለ ስራ ስለነበረ ሶ ማስተማሩ ትልቅ ስራ ነበረ። ሄዶ ላይሰንስ ለማውጣት ለምሳሌ ስንሄድ ምን እንደምሰሩት ሲባል እንደዚህ ዳታ አለ ክሊር ስላልሆነ አይ እናንተ የውጪ ድርጅቶች ተወካይ ናችሁ ፎሪን ትሬድ ኦክሲለሪ ላይሰንስ ላይ ተሰጠን መጀመሪያ ማለት ነው። ያው ስለዚህ የባለ ሲስተም ነው የምንሰራው እንደዛ ነው የምንሰራው እኛ እና ያንን ለማስረዳት አትሊስት 4 አመት ፈጅቶብናል። በቀኛ ውቀት ነው ኤክስፖርት ምናረገው ዳታ ነው ኤክስፖርት ምናረገው የሚለው ማለት ነው። ግን እንደዛም ሆኖ የተቀመነ ምንድነው ኢንፓርትነራችን በጣም ኮሚትድ ነው ባዩ ቁጥር ለውጡን እነሱም ኢንተረስት እየኖራቸው መጣ። እኔ ደግሞ ጥሩ ሪሌሽንሺፕ አለኝ ከዚህ ካለው ከሄድ ኦፊስ ጋር ትንሽ አደግስንል ደግሞ የግዴታ ከሴንት ሜሪ ብቻ ያወጡ ተማሪዎች አይደሉም የሚሆኑት ስለዚህ ሌላ ትምህርት ቤቶች ስለዚህ ከትምህርት ቤቶች ጋር መስራት ጀመርን።
በአውሮፓ ያሉ ግዙፍ የስፖርት ክለቦች ከተለያዩ የዓለም ክፍሎች ተጫዋቾችን ለመመልመል የተቀናቃኛቸውን አቅምና ስልት በመረዳት አስተላለፋቸውን ለማስተካከል እንዲሁም ደግሞ ለሌሎች ጉዳዮች መረጃዎችን እንደሚፈልጉ የምትገልጸው ራሄል በተጨማሪም የተለያዩ መገናኛ ብዙሃንና የቤቲንግ ቁማር ተቋማትን ይህን መረጃ በጥቅም ላይ ያውሉታል ትላለች።
ሰው አለ ወይ ይሄ ልጅ ፖቴንሻል አለ ወይ ብሎ ለማየት ይሄን ክለብ ይውልን ይሉናል ከዛ እና ያለን ያን ልጅ ተከተሉልን ይሉናል ያለበት ቦታ ድረስ ተከትሎ አይቶ የዛ ልጅ የጫወታ ዶክመንቴሽን መስራት ማለት ነው። ሁለተኛው ኮቺንግ ነው። ኮቹ የሚፈልገው ደግሞ እንዳለ ስለ ቲሙ እንዴት ነበር ይችላል ወይ ደግሞ አይ ስለ ቲሙ ብቻ ዳሳኑ ፈልገው ነገ ይሄ ጫወታ አለኝ የዚህ ቲም ደግሞ ጫወታ ኢንፎርሜሽን ፈልጋለሁ ይላል እንዲዘጋጅ ማለት ነው። ፌዴሬሽኖች የሚጠቀሙት በቃ ታለንት አለ ለምሳሌ በአመት ኢትዮጵያ አፍሪካ ዋንጫ አሁን ኮዲቮየርና ናይጄሪያ ሲሄድ they have to select ሰው ሲመርጡ ምን ላይ ተመርኩዘው ይመርጣሉ። ስለዚህ ባልተሽ በተሻለ መጠን ይሄ በማያዳላ መልኩ ኢንፎርምድ በሆነ መልኩ የተጫዋችን ሴት አፕ ትፈጥሪያለሽ ማለት ነው። ይሄ ከሌ ይሄ ከሌ ይሄ ላይ ለዚህ ተጠቀሙታል ቤቲንግ ይጠቀሙታል ቤቲንግ እንዳልኩሽ ለቁማር ነው። ሌላው ሚዲያ ነው ብዙ አክቹሊ ሚዲያ ነው። ሚዲያ ላይ በቃ ከሌ ይሄ ነው እንደዚህ ሆነ ብለው መተሰው የሚተነት ነው በዛ ተመርኩዞ ነው።
ራሄል ካለም አቀፍ የእግር ኳስ ተቋማት አብዛኞቹ የአር ኤንድ ዲ ግሩፕ ተምበኞች ናቸው ትላለች።
በአመት እኛ ወደ 37 ሊግ ኢንተርናሽናሊ ኮሌክት እናረጋለን። ተጠቃሚዎቹ እንደ ማንቸስተር ዩናይትድ እንደ ባርሴሎና አያክስ አምስተርዳም በሀገር ደረጃ ደግሞ አሜሪካ ለምሳሌ MLS ሜጀር ሊግ ሶከር ለረጅም አመታት አሁንም አክቹሊ የወጣቶችን እንዳለ ሊግ እንተነትናለን። ቻይና ደግሞ እንደ እንትን በፌዴሬሽን ደረጃ ደግሞ በዚህ ሌቭል ያሉ እንትኖች ካናዳ ቫንኩቨር ሆላንድ ሀገር ኦልሞስት ሁሉም ክለቦች ይጠቀማሉ የኛን እንትን።
ከ10 አመት በላይ በቴክኖሎጂና በዳታ ትንታኔ ልምድ ያለው ተቋማ ባለፉት 2 አመታት ሼር የተሰኘ መርሃ ግብርን በመቅረጽ ከአነስተኛና ጥቃቅን የንግድ ተቋማት ጋር የተለያዩ በመረጃ የተደገፉ የአቅም ግንባታ ስልጠናዎችን ሊሰጥ በሚችልባቸው ጉዳዮች ላይ መሰረት ሲጥል መቆየቱን የምትገልጸው ራሄል በአሁን ሰዓት 250 የሚደርሱ አነስተኛና ጥቃቅን ተቋማትን ለማገዝ እንዲሁም የኦንላይን ስልጠናዎችን ለመስጠት ድርጅታቸው ዝግጅቱን መጨረስ ራሱን ተገልጻለች።
በፊት ሁሉ ነገር ሰው ኦፊስ ይመጣል ይሰለጥናል። አሁን ግን ምን አደረገን ሼር የሚባል ፕላትፎርም ላውንች አደረገን። ከስ ብለን በባክግራውንድ እየሰራንበት ነው። ፕላትፎርሙ ሐሳቡ ምንድነው? አውቀትንና ኢትዮጵያ ላይ ድርጅቶችን የሚያገናኝ ፕላትፎርም ማለት ነው።
የአምስት ልጆች እናት የሆነችው ራሄል ቡን ኃላፊነትን የሚረዳ የተዳራጋር መልካም ወዳጆችና ስራ ማከፋፈል የስኪቱ አምስሶች መሆናቸውን ትገልጻለች። በተጨማሪም በመጪዎቹ አመታት ከስፖርት ሌላ ጤናን በመሳሰሉ ዘርፎች ላይ የቴክኖሎጂ ልምዷን በማስፋት ለመስራት እንዲሁም ደግሞ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሊሳተፉባቸው የሚችሏቸው የኢንቨስትመንት እድሎች ላይ የመስራት ህልም እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን፣ የሐሙስ ምሽት መሰናዷችን እዚህ ላይ ተጠናቀቀ። አስተያየት ወይም ጥያቄ ቢኖራችሁ የቪያ ማሃሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። የደንገረመው መሰናዶውን በመምራት ንጉሱ ታምሬ ዝግጅቱን በማጠናቀር ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ስናስተናግዳችሁ ቆይተናል። በነገው ምሽት በመደበኛ መሰናዷችን እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ።